ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ታህሳስ 2 ቀን 2016 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ታህሳስ 2 ቀን 1470 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም የተለያዩ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ገዳዩ የብልጽግና ስልጣን ማስተበቂያ አሽከር ወታደሮቹ ላይ የሚያደርሰው የከፋ ሰቆቃ ተጠናክሮ ቀጥሏል። በደብረ ማርቆስ ልትክዱ ስትሉ ነው የተያዛችሁት በማለት የተያዙ የራሱ ገዳይ የመከላከያ አባላት ዘወትር ማታ ለሁለት ሳምንታት ያህል አሰቃቂ ቶርቸር ሲደረጉና ሲጮሁ እንደሚያድሩም ታውቋል። ይከነ በኋላ መቀበሪያ ጉድጓዳቸውን ቆፍሩ ተብለው እየቆፈሩ እንደሆነና ከቆፈሩ በኋላም እንደሚረሸኑ አስታውቋል። ይህ ኃይል የራሱን አባሎች እንደዚህ ያደረገ ለማራዝ ምንም አይነት ቅንጣት ተራራይ ሳይኖረው ይረሽናል እየረሸነም ይገኛል። በዚህ ድርጅት በተናደደ አንድ ግለሰብ እርዳታም ከሰሞኑ ምሽት ላይ የታሳሪዎችን በር ከፍቶላቸው የተወሰኑት ያመለጡ ሲሆን የተወሰኑት ደግሞ እንደተገደሉ የውስጥ ምንጮች አስረድተዋል። የተገደሉት አስክሬን እስከ ሲኒማ ቤት ድረስ ወድቆ የነበረ ሲሆን አምቡላንስ ይዘው አስክሬን ሲያነሱም ታይተዋል። ይህ ሰቆቃ እንዳለ የታወቀም ግን ብዙ የሰራዊቱ አባላት የኮሎኔሉን ስልጣን ለማስጠበቅና ለዘራፊ ጄኔራሎቹ ድሎት ሲባል ህይወቴን አልገብርም እያሉ በየቀኑ እየከዱ እንደሚገኙም ለማወቅ ችለናል። ጉና ክፍለ ጦር ጄኔራል አሳምነው ጽጌ ብርጌድ ሰራዊት ትልቅ ጀብድ ፈጸመ። በደቡብ ጎንደር የሚንቀሳቀሰው የጉና ክፍለ ጦር አካል የሆነው የጄኔራል አሳምነው ጽጌ ብርጌድ ሰራዊት ወራሪውን የኦሮሞ ብልጽግና ማጥቃት በማክሸፍ አንድ መኪና እስከ ተሳቢው ሙሉ የኦሮሞ ብልጽግና ወራሪ ሰራዊትን መደምሰሱን የግንባሩ ከፍተኛ ወታደራዊ አዛዥ ሻለቃ ጌትነት አለባቸው አስታውቋል። የግንባሩ አዛዥ ሻለቃ ጌትነት አለባቸው ኮማንደር አረጋ አለባቸው ሻለቃ ተሾማ አበባው ጥላት በአራት አቅጣጫ ወደ እብናት ሲገባም ማለትም ከሰቆቃ እብናት ከደብረታቦር እብናት ከአዲስ ዘመን እብናትና ከአርባያ በለሳ እብናት አድርጎ የእብናት አናብስቶች በከፍተኛ ጀግንነት ተዋግተው ሰብረው ወጥተዋል። ወራሪው የሮማ ብልጽግና ሰራዊት የፋኖ ኃይል ከከተማው ሸሽቷል ብሎ አምስት መኪና እስከ ተሳቢው ሰራዊት ሞልቶ ከእብናት ወደ ጓሃላ ሲጓዝ ልዩ ስሙ ሙኑቂያ በተባለ ቦታ አንድ መኪና እስከ ተሳቢው ወራሪው ሰራዊት በእብናት አንበሶች በደረሰበት የደፈጣ ውጊያ ሁሉም የወራሪው ሰራዊት ጭቃ ሲሆን ቀሪው በአራት መኪና ተጭኖ የነበረ መንጋ ግማሹ በየገደሉ ተንከባሉ ሲሞት ቀሪው ደግሞ ፈርጥጦ ሸሽቷል። በዚህ አውደ ውጊያ የሰራዊት ከፍተኛ አዛዦች ፊት ለፊት በብሬን በስናይፐር ከጥላት ጋር ተተጋትገው ወራሪውን ድባቅ መተውታል። ከጉና በጌምድር ወደ እብናት መና መቀጣዋ መስመር እጅግ አስደማሚ ድል ተመዘገበ። እስካሁን በተረጋገጠ 384 ሙት በርካታ ቁስለኛና ምርኮ ሆኗል። ከፍተኛ ማረግ ያላቸው ሁለት መኮንኖችን ጨምሮ ጉዳቱ ያስተናገደ የብልጽግና ሰራዊት ተበታትኗል። በአማራ ሳይንስ በንጹሃን ላይ 9 ጊዜ ድሮን ጥቃት መፈጸሙ ታወቀ። አማራ ሳይንት ባርባምስ ደቂቃ 9 ጊዜ ድሮን ጥቃት ተፈጽሟል። ከሶስት ቀን በፊት ይወረደው አማራር ፋኖችን ሲያይ በድንጋጤ ገድል ውስጥ ገብቶ መሞቱና አጃቢዎቹ በሙሉ ርምጃ እንደተወሰደባቸው የሚታወስ ነው። በኋላነትም የግረኛ ሰራዊት ባለፉት ጥቂት ቀናት በፋኖ በተወሰደ ርምጃ በማለቁ ምክንያት አገዛዙ በድሮን ጥቃት ንጹሃንን እየጨፈጨፈ ነው። በዚህ በ45 ደቂቃ ውስጥ ብቻ 9 ጊዜ በተወሰደ ጥቃት እስካሁን በርካታ ገበሬዎች፣ ነዋሪዎችና አርሶ አደሮች ሙሉ በሙሉ እንደተገደሉና የአካባቢው ህዝብ ወደ ማን ይጫዋል? ይልቆንም እያንዳንዱ ታጥቆ በነፍስ ወከፍ ይህንን ነፍሰ በላ ስርዓት እያያዘ መውደቅ እንደሚገባውም ተጠቁሟል። የአማራ ሳይንት የድሮን ጭፍጨፋዋና ተዋናይ የነበሩ የአማራ ብልጽግና ካድሮችም ይፋ ሆኗል። እነዚህም ጌታቸው መንበሩ የወረዳው ብልጽግና ኃላፊ፣ ሰለሞን በዜ መሬት አስተዳደር፣ ሞገስ አየለ የወረዳው አስተዳዳሪ እንደነበሩም ለማወቅ ችለናል። እነዚህ ካድሮች ራሳቸውን ቤተሰቦቻቸውን ቀድመው አሸሽተዋል። ጭፍጨፋውን የመሩት ከርቀት ነው። በተለይ አቶ ጌታቸው መንበሩ የወረዳው ብልጽግና ኃላፊ የበታች የካድሬ አባላት ሳይቀር እንደሚያስገድላቸውም ዝቶ እንደነበር የውስጥ ምንጮች ጠቁመውናል። የወረዳው አስተዳደር ሞገስ አየለም እየመራ ኦነጎችን ይዞ ወደ ከተማው ሲገባም ታይቷል። በፋኖ መማረክ ወደ ሰላም እቅፍ መግባት ነው ሲሉ የወራሪው ኃይል ምርኮኞች ገለጹ። በጎንደር ክፍለ ሀገር ግንባር የተማረኩ የምርኮኛ ቤተሰቦች ልጆቻችሁን ባህር ድረስ መታችሁ መውሰድ ትችላላችሁ ሲል የአማራ ፋኖ ሰራዊት አስታውቋል። የወለጋ ተወላጅ የሆነው ወታደር ታምሩ መርጋና የሸዋ ተወላጅ የሆነው አዳና አለሙ ቤተሰቦች ልጆቻችሁን ባህር ዳር ድረስ መታችሁ ሙሰዱ፣ የመጓጓዣውን ወጪ እኛ ፋኖች እንሸፍናለን ብለዋል። የአማራ ፋኖ ሰራዊት ጠብ አገርን እየዘረፈና ብሔር ብሔረሰቦችን እያጋጨ ካለው የኦሮሞ ብልጽግና እንጂ ከሰፊ የኦሮሞ ህዝብ ወይም የኢትዮጵያ ህዝብ ጋር አይደለም ሲሉም አክለዋል። በማዕከላዊ ጎንደር አይምባ ከተማ ሲመከር አልሰማ ብሎ ከመከላከያ ጋር ሆኖ ህዝቡን ሲያስጠቃ የነበረ ቀለብ ወረደ የሚባል ባንዳ ወደማይመለስበት ተሸኝቷል። በባህር ዳር ሰባት ዓመት ያገዛዙ ቀኝ እጅ ሆኖ የደህንነት ስራ ሲሰራ የነበረ ወደ ጭስ አባይ ጥላት እንዲገባ ሚና የተጫወተው አማረ ወይም ሙልቀን ይላቅ የሚባል ባንዳም በህዝባዊ ኃይል ፋኖ እርምጃ ተወስዶበታል። በጎንደር አዲስ ዘመን በተደጋጋሚ ሲነገር አልሰማ ብሎ ህዝቡን ሲያስጠቃ የነበረ የሚሊሻ ጽፈት ኃላፊ ባንዳም በተመሳሳይ ተመጣጣኝ እርምጃ ተወስዶበታል። የአማራን ህዝብ እያስጠቃ እያስገደለና እያስረሸነ የሚዘልቅ ባንዳ የለም። መላ የአማራን ህዝብ ከየትኛውም ሆዳደር ቅጥረኛ ባንዳ ነፃ እንዋጣለን ሲሉም ለሁሉም የአማራ ህዝብ መልእክት አስተላልፈዋል። በጀግናው ሻለቃ መከታው ማሞ የሚመረው የሸዋ ፋኖ የፈጸመው አስደናቂ ጀብድ ለሁሉም ትልቅ መመሪያ ሆኖ ተይዟል። ከሰሞኑ በጀግናው ሻለቃ መከታው ማሞ የተመረው የነበልባሉ የሸዋ ፋኖ በፍራታና ግደም ይምሉ የሚባል ቦታ ላይ በስምንት መኪና ተጭኖ ሬሽን ወደ መሃል ሜዳ ሸኝቶ ሲመለስ የነበረው የኮሌሉ ገዳይ ሰራዊት ሙሉ በሙሉ ዶጋመድ ሆኗል። ቋሪት ህግ አስከብራለሁ ብሎ የገባው የገዳዩ ኃይል ሙሉ በሙሉ የተደመሰሰ ሲሆን የተበተነው ኃይል የመለቃቀም ስራ እየተሰራ ነው። ይህ ታላቅ የድል ዜና ለመላው የቋሪት ህብረተሰብም እንደ ምስራች ሆኖ እየተነገረ ነው። ከፍነተ ሰላም የተላከው ድጋፍ ሰጭ ተጨማሪ ኃይል ቦታው ላይ ሳይደርስ በውሃ ድንጋይ ላይ በቆረጣ ከፊሉ የተመታ ሲሆን ከፊሉ ቦታ እንዲይዝ ተገዷል። በምዕራብ ጎጃም ዞን ጅጋ ከተማ ላይ የባሊን አሽከሮች በአፈሙዝ አለንጋ ሲገረፉ አድረዋል። የጅጋ ከተማ ህዝብ ከመከላከያ ሰራዊቱ ጋር በመሆን ሲገደሉ፣ ሲያስገድሉ፣ ሲደፍሩ እና ሲዘርፉ የነበሩ የተላላኪ የባሊን አድማ ብተናዎች ላይ ደም መላሾቹ የበላይ ዘለቀ ልጆች ዛሬ አጥቢያ ሌሊቱን በወሰዱት እርምጃ ከ15 በላይ የሚሆኑትን የእሳት ራት አድርገዋቸዋል። ከተገደሉት በተጨማሪ በርካታ አድማ ብተናዎችም የቆሰሉ ሲሆን ባሊንን ለማገልገል የወሰኑበትን ጥቁር ቀን እየረገሙ የጣር ድምጽ ሲያሰሙ ማድራቸውን ነው የውስጥ መረጃ ምንጮቻችን የገለጹልን። በቡሬና በቁጭ ከተማ መካከል ልዩ ስሙ ቃቢያ በተባለ አካባቢ ላይ ዛሬ ማርፈጃውን የጥላት ብልጽግና ፓርቲ ዙፋን ጠባቂ ወታደሮች የጥቃት ናዳ ወርዶባቸዋል። ክንዳቸው ልክ እንደ ኤርታሌ እሳተ ገሞራ የሚፋጅ የጎጃም ፋኖቹ ቃቢያ በተባለ አካባቢ በወሰዱት እርምጃ 42 አማራ ጠል ያገዛዙ ወታደሮች ወዲያውኑ ሲገደሉ በርካቶች ደግሞ መቁሰላቸውን ነው ያሳወቁን። በዚህ ጥቃት ከተገደሉት የአማራ ጠል ወታደሮች በተጨማሪ ተሳፍሮ የነበረ ታታ ባስ ሲወድም ድሽቃ ተጠምዶባቸው የነበሩ ሁለት ፓትሮሎችም ተማርከዋል። ባንዳ ሚሊሻን በሚመለከት ከፋኖ የተሰጠ ውሳኔ በብልጽግና በኩል የነበረው የመከላከያ ግምገማ የአማራን ፋኖ ክንድመቋቋም ፋኖን መዋጋት እንደማይችሉ በሚገባ ተረድተው ነገር ግን ሚሊሻና አልባብተና ፖሊስን በማይጨበጥ ተስፋ እየደለሉ በከፍተኛ የውሎ አበል እያታለሉ እንደ ቃ እየተጠቀሙባቸው ይገኛል። በመሆኑም ከሰኞ ማለትም ከትላንት ጀምሮ የሚሊሻ ሀብትና ንብረት እንዲወረስ ቤቱ እንዲቃጠል ከማንኛውም የአማራ ማህበር እንዲገለል ጀግነው የዳሞት ህዝብ በዚህ ውሳኔ ፊት አውራሪ ሆኗል። ይህ የውሳኔ መረጃ በሁሉም አካባቢ ተቀጣጥሎ መቀጠል እንዳለበት ማህበራዊ ሚዲያ የሚጠቀም አማራ ውሳኔውን በስልክ በመደወል እንዲሁም በተለያየ የመገናኛ አማራጮች ሁሉም ህዝብ እንዲያውቀው እንዲያዳርስም ተጠቁሟል። ውሳኔዎቹ አንደኛ ሚሊሻ ቢሞት ማንንም ቀብር እንዳይሄድ የሄደ ሰው ቢገኝ 15000 ብር ተቀጦ በውሳኔው እንዲጸና፣ ሁለተኛ ሀብት ንብረቱን እንዲወረስ፣ ሶስተኛ ከማንኛውም ማህበራዊ መስተጋብር እንዲገለል፣ አራተኛ በታሪክ ማህደር ዘሩ ባንዳ ተብሎ እንዲጠራ፣ አምስተኛ ቢሞት ምንም አይነት ሃይማኖታዊ ፍትሃት እንዳይደረግ ተወስኗል። በመሆኑም የጉዳዩን አሳሳቢነት በመረዳት ሁሉም አማራ ይህንን መረጃ ማጋራት ይጠበቅበታል ሲሉም ፋኖች አሳስበዋል። በላስታውራጃ ኩልመስ ከአካባቢ ፋኖችን በትር መቆቋም ያቃተው ወራሪው የጥላት ጦር በዛሬው ዕለት ማውሬ እስጢፋኖስ በሚባል ጥንታዊ ዋሻ ውስጥ ቤተክርስቲያን ለማፍረስና ጠፋ ላይ በሚባል አካባቢ በደረሱ ሰብሮች ላይ እና በአስዋደር መኖሪያ ቤቶች ላይ ፋኖች በማይንቀሳቀሱበት አካባቢ ከባድ መሳሪያ መድፍና ሞርተር እየተኮሰ ሲሆን በከፍተኛ ደረጃ ሰብሎችን እያወደመ ነው። ለተጨማሪ ጥፋት ከድልብና ከጋሸና መስመር ተጨማሪ የጥላት ጦር እየተንቀሳቀሰ ሲሆን ህዝቡ ተጨማሪ ጥንቃቄ እንዲያደርግም ጥሪ ቀርቧል። ከዚህ በተጨማሪም የአካባቢው ማህበረሰብ በተደጋጋሚ በዚህ ወራሪ የሥርዓት ጠባቂ ወታደር የሚደርስበትን ዘረፈ ብዙ እንግልት፣ ዝርፊያና ግድያ በማማረር ብንታገልም ባንታገልም መገደላችንና መዋረዳችን ስለማይቀር ታግለን ነጻ መውጣት ይሻለናል በማለት በከፍተኛ መጠን ፋኖ እየተንቀሳቀሰ ነው። ለጊዜው በወራሪው ከፍተኛ ውድመት እየደረሰ ቢሆንም ትግሉን ግን በፍጥነት ህዝባዊ እያደረገ እንደሆነም ለመረዳት ተችሏል። ይበንዲ እንዳለ በህዝብ ጠሉ የኦነግ ጦር አማካኝነት በህዝቡ ጉዳት እየደረሰ መረጃ የደረሰው የላስታውራጃ ጄኔራል አሳምነው ጽጌ ፋኖ በህዝቡና በሰብሉ ላይ እየደረሰ ያለውን ጉዳት ለመቀነስ ጠላትን ለመቅበር ስልታዊ የማጥቃት እንቅስቃሴ ለማድረግ ተገዷል። በዚህ ጨካኙ አገዛዝ የድሮን ጥቃት ሊፈጸም ስለሚችል የዛሬው ቀን አማካኝነት ወገን ህዝብ በብዛት እንዳትሰባሰቡ እንዳትቀሳቀሱ በአብዛኛውን ከድሮን ተጋላጭ ከሆኑ ቦታዎች በመሰወር ይህንን ኦፕሬሽን ሊፈጽም እንደሚገባውም ማሳሰቢያ ወጥቷል። ከዚህ በተጨማሪ ማንኛውም ተሽከርካሪ በየትኛውም አቅጣጫ ምንም አይነት እንቅስቃሴ እንዳያደርግም አንክሮት ሰጥቷል። የዕለቱ ዜና በዚህ ተጠናቀቀ። ከቀሪው የፍኖተ ዲሞክራሲ ዝግጅቶቻችን ጋራ መልካም ቆይታ።
ለናቁ ስልታውቁ ተረኛ ገዢዎችን ብለው ላይችን ላይ የተሰየሙት እርኩሶች ቅጥባጣ ደረጃ ህዝብን ንቀዋል። በቀላሉ ምላተ ህዝቡን የሚያታልሉ የሚያወናብዱ መስሏቸው ሲወረገሩ እነሆ አራት አመት አለፋቸው ከሁሉም የከፋው ደግሞ የመንጋው ቁንጮ ነኝ ባዩ ግብዙ ኮሎኔል ነው የሚገርመው እኮ አንቱ በሉት ባክብሮት ጥሩት መሪያችን በሉ አሞካሹት አወድሱት የሚሉናቸው ጫቂተው ዘቅጠው እኛንም ሊያዋርዱን ከትቢያ ሊደባልቁን ህፃን እርጉዛራጅ ካህናት አዛውንትን ፈጂ ዛሬም ሳይታክት የአማራ አፋሩን እልቂት የሚዶልትን ሰይጣን እንዴታ አወድሱት ይሉናል ያብዮት ቁጣ ሊቀስፈው የሚገባውን አረመኔ ከነመንጋው በራሱ ላይ አብዮትን ማምጣት እንጂ ሌላ መፍትሄ ከቶም ሊቀርብለት አይገባም በየካቲት አብዮት የህዝብ ድምፅ ነጎድጓድ ብራቅ የሆነው ሁሉም የህብረተሰብ ክፍል በጋራ በመነሳቱ ነው የጋራ ጩኸት ያስተጋባል የጋራ ተቃውሞ የጠላትን ምሽግ ያፈርሳል ተማሪ አስተማሪ ሴት ወንዱ ወታደር ጭቁኑ ሰርቶ አደር ላባደሩ አርሶ አደሩ የቢሮው ሰራተኛ ከተሜው ባላገሩ አብሮ በአንድ ከተነሳ ማንም አይበግረውም ለጨቋኝ ተሳስቶም ሆነ ተገዶ ያደረውም የህዝብ ክፍል ሚናውን ለይቶ ከህዝብ ጎራ ከገባ ጠንካራ ነኝ ባይ ገዢዎች ፍርስርሳቸው ይወጣል ህዝብ ከሸፈተ የገዢዎች የጦር ጋጋታ የምንትነው ዋጋም አይኖረውም የመንጋለቆችም ቡከን ቡከንከን መሆናቸው ሳይውል ሳያድር ይጋለጣል ሁሉም የህብረተሰብ ክፍሎች በየራሳቸው አክሮ የሚያስታግል ጥያቄዎች ብሶቶች አሏቸው ከዚህ ባሻገር ግን የጋራ ብሶታቸው ብዙ ነው የኑሮ ውድነትን መቃወም የሁሉም መፈክር ነው መብት ረገጣው ሁሉንም ይመለከታል አረመኔ ፍጅት ሁሉን እያፍለቀሰ ነው የአገር ሉዓላዊነት ለባዕድ መሸጡ ኢትዮጵያዊንን ያለን ሁሉ ያማል ሴቶች እንደ ሴቶች በጅምላ መብታቸው ተረግጧል ምዕመናን በእምነታቸው እየተበደሉ ናቸው የሚያስተባብር ሞልቶ ተርፏል ወያኔም የትግራይ ህዝብ ላይ ተምቾኑ መባጀቱን በርካታ ህዝብ ተረድቶታል ንቃት ህብረት ካለ ትግላችን የማይጎረመራበት ምንም ምክንያት የለም ገጣሚው ገሞራው ያውም በአጼው ጊዜ እንዳለው ያሰብከው ዓላማ አልሆን ብሎ ሲከሽፍ ሁኔታው ሲጠጥር ጠጣሩ እንዲላላ የላላውን ወጥር የሚያስጮህ ጊዜ ላይ ነን የህዝብ ጎራ ሲላላ የጠላት ከይሲክ እንዲጠናከራል በተጻራሪው ደግሞ የህዝብ አንድነትና ኃይል ሲፈረጥም የጠላት ጉልበት ይቀልጣል በየካቲት አብዮት የተከሰተው የጋራ የህዝብ ቁጣ ለረጅም ዓመት ደም ተገብሮ መስዋዕት ተከፍሎ የተደረገ ቅስቀሳ ውጤት ነው ጎራው ተለይቶ ነበር ጠላትን ወዳጅ ብሎ የማቀፍ አባዜ ህዝብን አልበከለም ነበር ባንዳ ተለይቶ ሲወገዝ የሥርዓቱ ሰለባ የነበሩት አርበኞች ይደነቁ ነበር ጊዜ ተለውጦ ባንዶችና ውላጆቻቸው ለሥልጣን በቅተው ሲገኙ አገር ለአደጋ መጋለጧ የነቃው ሊያንቀላፋ የባንዳው ዜናዊ አስረሱ ትርፍራፊ የአገር መሪ ሊባልም በቃ የዝቅጠት ዝቅጠት ለቀይ ሽብር ያሁሉ ጀግና ትውልድ አኩሪ ታሪክን ጽፎ ተሰዋ ዛሬ አንቱም የሚባሉ ሽብርተኞቹ ባንዳዎቹ ከሃዲዎቹ ሆነው የኢትዮጵያ ሰቆቃ ተበራክቶ ይገኛል ይህን ሀቅ ማመንና ውድቀታችንን ባጭር ለመቅጨት በጋራ መነሳት አለብን ተማሪዎች አስተማሪዎች ታግለው ተሰውተው ድል ርቆ በላያቸው ላይ ሚኒስቴር ተብለው የተሾሙት ወኔ አልባ የክህደትና ባንዳነት ተምሳሌቶች ናቸው የታገሉ እነ ኢህአፓ ታግደው ተግዘው ለመድረክ ለስልጣን የበቁት ግን ለደርግም ለወያኔም ያደሩ ተልካሻዎች ለመሆናቸው ምስክር ጥሩ የሚለን የለም ጨረቃ ሳይጠፋ ኮከብ አባወራ ሆኗል አገር አሁንም የምትጥመው ለዘረኞች ነው ሁኔታውን በቅጡ በመረዳት ያው እንደ ዛሬው እርስ በርስ ቅራኔው አይን ሊያጠፋ ሳይበረታ የነበረውን ልዩነት በማጤን ሁሉን ኃይሎች ያቀፈ የአገር አንድነትና ዴሞክራሲን ያስቀደመ ሰፊ የሽግግር መንግስት ይኖርና ወደ ህዝባዊ መንግስት አስፋልቱ ይዘርጋ በሚል ኢህአፓ ያኔ በ1966 ተከራክሮ ነበር አምባገነን በሌላ መሰሉ እየተተካ የህዝብን ሚና በጥቂቶች ቅሚያው እየቀጠለ ጭቆና ስልጣን ለኔ ብሎ እየሰፈነ ደሙን ያፈሰሰውን ትውልድ መስዋዕትነት እየተሰረሰ ትላንት ዛሬን እየሆነ ቀጥሎ ያረብ ቅጥረኞች ባለመንጫዎች የዋሽንግተን ግርፎችና የአድርባይ ስብስቦች ነክሰውብን ታጥቆ ጭቃ ሆነን ቆይተናል። ኮሎኔሉም ወያኔን ከጥፋት አድኖና ታድጎ አማራውን አፋሩን ፍጅት ይቀጥል ሆብሎ ተነስተዋል። የሸኔ መንጋውን አስተማርቷል። ቀጣዩ ዙር ምንም ማደናገር ሳይገረሽብን በይፋ ጸረ አማራ ጸረ ህዝብ ጸረ ኢትዮጵያ ለመሆኑ ምንም ጥርጥር የለውም። ወልቃይት ጠገዴን ጸለምት ቆቦን ራያን ወዘተ ለወያኔ ሊመልሱ ኦሮሚያ ብለው በይፋ ሊወጡ ለባዕድም ሊጎነበሱና አገር ሊጎዱ ቆርጠው ተነስተዋል። ይብላኝ አገራት ፊን ዘረኛ ቡድን አምኖና ወድሶ አገሩን ለሚያስበላው ተላላ ሁላ ክተት ሰራዊት ምታ ነጋሪት በኢትዮጵያ ጠላቶች ላይ በጋራ ተነሳ። የጸረ ህዝቦችን ጎራ ኪሳራ በትግላችን ለማየት እንብቃ። የረቡ ህዳር 21 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ሰው ምን ይመስላል ቢለው ግብሩን ስለ ሰው ሐቁን ለማወቅ ራሱ ስለ ራሱ በሚሰጠው ግምት መመዘኛ ሊሆን አይችልም። ባፉ እንዲህ ነኝ ስላለ እውነትም ያን ነው ማለትም አይደል። ሰው የሚለካው ከተጨባጭ ግብሩ ነው ከሚሰራው ነው። ኮሎኔሉ ምን ይለፍልፍ ይቅደድ ግብሩ ግን ጸረ ህዝብ መሆኑ ስልጣን ካመጡብን ማግስት ጀምሮ ያሳየን ያረጋግጣልን ነው። ኢትዮጵያ ሱሳችን ናት ብለው ስለጀመሩ ጥፋተኞች እኛንን ብለው ስላታለሉ ደርግ ወያኔ የተባሉ አውሬዎች ወደ ቀቢጸ ተስፋ ማጥከተው ያሰቃዩት ህዝብ ለውጥ መጣልን ብሎ ለማመን ቢሽቀዳደም እንብዛም የሚያስገርም አልሆነም። የኮሎኔሉ ደጋፊዎች የትና መቼ ለሀገር በጎ ሰራ ቢባሉ ባዶ ልፈፋውን ማጠየቂያ ያደርጉና እየሞከረኮነውን ይደረድሩታል። በስልጣን ዘመኑ የኦሮሞ ጥበት ጣራ ማለፉን በህዝብ ላይ ዘርና ሃይማኖት ተኮር ፍጅት ጥቃት መካሄዱን አሁንም ያልተቋረጠ ጸረ አማራ ጸረ አፋር ጸረ ህዝብ ፖለቲካ መከተሉን ህዝብ በሚሊዮን እየተራበ ለአዲስ መኖሪያው ቢሊዮን እየመደበ ያለ መሆኑን የአገር ሉዓላዊነትን ማስደፈሩን ከቶም ሊክዱ የሚችሉት አልሆነም። ፍጹም ዘረኛ አገዛዝ ኢትዮጵያ ላይ ዛር ሆኖ ሰፍሮባታል። ከወሬው ብልጽግና ከተጨባጭ ግብሩ አሰቃቂ ስቃይና መከራ ምን ለአገር በተጨባጭ ሰራ የሚለው ፈተና ሲቀርብ የኮሎኔሉ ውጤት ዜሮ ነው። የተወሰኑ እስረኞች ፈቶ በብዙዎች ተካ። የተወሰኑ አጎብዳጅ ቡድኖችን ጠርቶና አቅፎ ምስቅልቅሉን አጠናከረ እንጂ ከጎኑ የተሰለፉት እነገሌ ለኢትዮጵያ ምንም አልበጇትም። ዛፍ ተከለ ወዘተ የሚለው ትርኪ ምርኪ በሕግ ሚዛን ላይ የፈጀውን ያስፈጀውን የአንድ አንዲት ጨቅላ ሕይወት አይመዝንም። ቁም ነገርና ከንቱን መለየት ካልተሳነን በቀር ኮሎኔሉ በጭካኔው ያተረፋቸው ቅጽሎች በውዳሴ ያገኛቸው ሊሸፍኗቸው የሚችሉ አይደሉም። ከመሰረቱ ኢህአፓ የተቃወመው በምንም ምክንያት ሳይሆን ካመጣጡም ከይዘቱም ከጅማሮም ለአገር የማይበጅ ክፉ ጋሬጣ ከንቱ ምዕራፍ መሆኑን በመገንዘብ ነው። ቅኔ እንቀኝለት እናወድሰው ብለው ራሳቸውን ሲያቀሉ ተቃውሞ ያሰማው ለዚህ ነው። በውጭ አገርም በኤምባሲው ፊት ለፊት የተቃውሞ ሰልፍ ያደረገበት የመጀመሪያ ኃይል የሆነውም ለዚህ ነው። ይህ ሁሉ ሲሆን የኢህአፓ የወያኔ ሰለባዎችም አንዳቸውም ከእስር አልተፈቱም፣ የት እንደደረሱም ትንፍሽ አልተባለም። በድርጅቱ ላይ ወያኔ የጋተውን ጥላቻ ወዶ እያጣጣመ ድርጅቱን በተጨባጭ አግዶ የቆየና የሞታ አንጃውን ቀስቅሶ የድርጅቱን ስም ለማወናበጃ ለግሶና ህጋዊነት ሰጥቶ ኢህአፓን አግጄና አግልዬ በስሙ የቀትር ጥላውን አቀፍያለሁ አለን። ይህን የማያስቅ ቧልት እስካሁን የቀጠለበት ቢሆንም ለቀድሞ ወያኔዎች ውዳቂም ቢሆን ሹመት ሲሰጥ ላንጃው የገጠር መንገዶች ሹመትም ሊሰጠው ፈቃደኛ አልሆነም። በተጨባጭ ስራው ይህ ነው። የምን ሽግግር? የምን እርቅና መግባባት? ያሰፈነው አውሬና ጠባብ ስርዓት ነው። የምን ዴሞክራሲ? መቀነስ መፍጀት እንጂ የምን መደመር? ኮሎኔሉ ምህረት የለሽ ዘረኛ አምባገነን ኢትዮጵያን ክብርም መሬትም አሳጥቷታል። አሁን የሚንገታገተው ቀሪ ጉዳት እስከሚያደርስ ወያኔ የዘረፈውን የአማራ መሬት እንደገና እስኪሰጠው ዘረኝነትን በጭካኔ እስኪያሰፍን ድረስ ብቻ ነው። እድሜው አጭር ነው ብንል ትንቢት እንደሱ ከጅሎን አይደለም። የኢትዮጵያ አካባቢ ሁኔታ ከሀገራችን አንጻር አመቺ ነው ለማለት አያስደፈረም። ውጥንቅጥ አለ፣ ጦርነቱም በስቷል። የሱዳን፣ የኬንያ፣ የጅቡቲ፣ የሶማሊያ ቀውስ የሚያባራ አልሆነም፣ አንደምታውም ብዙ ነው። ይህን የቀውስ ሁኔታ የኮሎኔሉ አገዛዝ ያባብሰው እንደው እንጂ ሊያርመው ሊያሻሽለው አይችልም። ፍላጎቱም ችሎታውም ያጠረው ከመሆኑም በላይ ስምሪቱ በአሉታዊ አገርን በሚጎዳ አቅጣጫም ነው። ገልጠን ብናየው አሁንም ግርግሩን ትተን ሐቁን ስንጨብጠው አገዛዙ ከአሜሪካና ከነ ሳውዲ ጋር ሰምሮ አለ። በኩዌት አድሃሪዎች የሀገራችንን ልጅ ሲሰቅሉ ተቃውሞ ሲተነፍስም አልተሰማም። በሳውዲ በየመን ወዘተም ወገን መከራ ያል ተቆርቋሪ የለውም። አስፈታው ተቆረቆር የመጀመሪያ ሰሞን ማደናገሪያቸው ብቻ ሆኖ ቀርቷል። ሻቢያ የፈለገውን ከሞላ ጎደል አግኝቷል። ከትግራይ መሬት ይውጣ ጫጫታው ለወያኔ ለመታደግ እንጂ ለኢትዮጵያ አስበውላት እንዳልሆነም ማንም ዜጋ ሊስተው የሚገባ አይደለም። አሜሪካና ምዕራባውያን ዛሬም ለወያኔ ዘብ ቆመውለታል። ኖርዌይ፣ አልን፣ እንግሊዝ የሀገር ገንዘብ ዛሬም በሰፊው በአዲሶቹ የሙስና ወልጆች እየተዘረፈ እየተጓዘ ነው። የብር ሚዛን ዋጋ ወድቋል። የኑሮ ውድነት ለነሱ በቀን ተሌት በልተው ቦርጭ ለዘረገፉት ካልሆነ ለህዝብ የማይቻል የማይቀመስ እንደሆነ አለ። ለትግራይ እህል እርዳታ ብለው ሲጫጫሁ ረሃብተኛው መረዳቱ ተገቢ ነው። በአማራውና በአፋሩ መሬት ለተራበው ኩንታልም ደረሰው ሲባል አልሰማንም። ለወያኔ የሳተላይት የስለላ ውጤቱን የሚያካፍለው አገርስ ይህንን ድርጊቱን አቆመ ወይስ ቀጠለበት? መሳሪያ ማውረድ የተባለው የነፍስ ወከፉን መትረየሱን ወዘተ ሳይሆን ከባድ መሳሪያውን ነው ማለቱስ ምንን ያመለክታል? የደቡብ አፍሪካም ሆነ የናይሮቢ ስምምነታቸው ማንም ሳይሆን የሚያፈርሱት ራሳቸው እንደሚሆኑ ጥርጥር የለንም። የምን ስንልም የምን ሰላም ካውሬው ሰው በላው ኢትዮጵያን ጠል ዘረኛ ወያኔ ጋር ስምምነት ዋዛና ፈዛዛ የለውም። ለዛ ለካዲና ድርባይ ምሁር ተብዮች ምንም ጆሮ አንስጥ። ዘረኞቹን ለማቸነፍ ለሁለገብ ትግል በጋራ እንነሳ እንታገል። የተቃውሞ አድማ ይዛ ይስፋፋ ይጠናከር። በጊዜ ለሁሉ ለሁሉም ጊዜ ያለው ይላል መጽሐፉ። የሥራ ማቆም አድማ ጊዜው በሚገባ መጥቷል። የካቲት 66ን መድገሚያ ጊዜ ትዕግስትም የሚያከትምበት ጊዜ እንዲሁ አለው በበቃ የሚተካበት። ለዘረኛው ኮሎኔል 4 ዓመት በላይ በሕዝብ ተሰጥቶት ከድጡ ወደ ማጡ ነው የሆነው ሁኔታው እንጂ የደግ ቀን ጎህ አልቀድ እንዳለ ነው። ሰርቶ አደሩ ሕዝብ ማለትም ብዙሃኑ ያለው ዋናው የትግል መሳሪያ የሥራ ማቆም አድማ በማድረግ ገዢዎችን ማስጨነቅና በጠቅላላም አድማ ከስልጣን ማስወገድ ነው። በተለይ ከወደ ተክሱ ቆጠብን በል ምክር ከበዛ ያለው ዋናና ቀሪው የትግል መሳሪያ የሥራ ማቆም አድማ ነው። የሰርቶ አደሩ አይነታ የትግል ጎዳና የሥራ ማቆም አድማ በአሁኑ በኢትዮጵያ ጭምጭምታው እየተሰማና ሊከሰትም ዳርዳር ባለበት በታሪክ አድማ ፍራሾች ስትራይክ ብሬከርስ የሚባሉትም ውጉስ ፍጥሮችም ብቅ ብቅ ይያሉ ናቸው። እነዚህ አድሃሪ ክፍሎች በአሜሪካም ሆነ በሌሎች ቦታዎች የሰርቶ አደሩን ማህበራት በኃይልና በሻጥር ያፈረሱ ወንጀለኞች መሆናቸውም በታሪክ ተመዝግቧል። በኢሳአማም ተከስተው አብዮቱ ድባቅ እስኪመታቸው ጉዳት አድርሰዋል። ሰርቶ አደሩ ተደራጅቶ የሥራ ማቆም አድማ ማድረጉ የተሰየመውን ጨቋኝ ሥርዓት ሊያፈርሰው የሚችል በመሆኑ ገዢዎች የሰርቶ አደሩን ማህበራት መቆጣጠርና ማዳከም ዋና ተልእኳቸው ይሆናል። እነበየነ ሰለሞን ለአገዛዙና አሜሪካ በማገልገል የላባደሩን ማህበር አዳክመውም ነበር። እነ አበራ ገሙም ለሞት ተዳርገዋል። መኢሰማ ብሎ ደርግ የመሰረተው የራሱ ሎሌ ማህበር በነ ማርቆስ ሀጎስ አስከሬን ላይ የቆመ ነበር። ወያኔም የተለየ አላደረገም። ህዝባዊ ማህበራትን ማፍረስ ማኮላሸት እንጂ የቀጠለ ሻጥር ነው። የሰርቶ አደሩ አድማ ከሌሎች የህብረተሰቡ ክፍሎች ትግል ጋር ሲቀናጅ በየካቲት እንዳየነው ስርዓትን ያፈርሳል፣ አብዮትን እውን ያደርጋል። የወያኔው ውላጅ ኮሎኔሉና ጭፍሮቹም ሰርቶ አደሩን በብሔር በሃይማኖት መከፋፈል ብቻ ሳይሆን በመደቡ በኢትዮጵያዊነቱ ተደራጅቶ ለመብቱ እንዳይነሳ በሁሉም መስክ እየሻጠሩት ናቸው። የሥራ ማቆም አድማ እውን ሆነ አልሆነ ግን አድማ ፍራሾቹ ተነቃንቀዋል። መደመር ተብየው ዝባዝንኬ የህዝብን አድማ በርዕዮት ደረጃ ማፍረሻ ነው። አታምጹ ስራቱ ላይ ታዘዙ በጭፍን ለገዢዎች ባይ። ዛሬ ገና በገናው አድማ ህገወጥ ነው፣ አገር ይጎዳል፣ ጊዜ እንስጣቸው፣ ኢኮኖሚያችን ደቋል ወዘተ በሚል ማጠየቂያን በመደርደር አድማ እንዳይደረግ እየጣሩ ናቸው። የዘንድሮቹማ አድማ ብሔሩ አማራ ነውና አይበጃችሁም ብለው ጭቁኖቹን ከትግሉ ሊነጥሉ እየጣሩ ናቸው። ሌላው መሳሪያቸው ደግሞ ያለውን የሥራ አጥነትና የችግር ሁኔታ በመጠቀም አድማ ካደረጋችሁ ከሥራ አባረናችሁ ሌሎችን እንቀጥራለን ማስፈራሪያቸው ነው። ወያኔ 41 የዩኒቨርሲቲ አስተማሪዎችን ከሥራ ገበታቸው ሲያባርር ሮጦ በቦታቸው የተካውን ዶክተር ታስታውስታላችሁ? የክህደት ተልእኮውን ቀጥሎበት ከሌላ ባንዳና አሜሪካና እንግሊዝ ጋር ገጥሞ የሙት ከተማውን አድማ ያከሸፈው ነው። ቅንጅትንም ያፈረሰው ግለሰብ ነው። ለሻቢያ ያደረው ዛሬ የኮሎኔሉ ሹምና አገልጋይ ሆኖ በሚታገለው ህዝብ ላይ የተነሳው የበፊቱን ልፈፋውን ቀብሮ ዛሬ የአድሃሪ አድሃሪ በመሆን ጸረ ጭቁን አቋምን በሚኒስትርነት ደረጃ እየገፋ ነው። እነ ሽመልስ አብዲሳን አይነት አውሬዎችን አጅቦ ኢህአፓ የሙት ከተማ አድማን እንደጠራውና እንደደገፈው ሁሉ አሁንም የሰርቶ አደሩን ህዝብ የሥራ ማቆም አድማ ሙከራ ሙሉ በሙሉ ይደግፋል። አድማ ከሚያደርጉት ጋር ሌሎች የህብረተሰቡ ክፍሎች እንደ የካቲት 66 እንዲያብሩም አበክሮ ይጠራል። ሰርቶ አደሩ ለወሳኝ የህዝብና የሀገር ነጻነት መብት ሊታገል ቆርጦ እስከተነሳም ድረስ ከፋፋዮችና ትግል አፍራሾችን በሁሉም ፈርጅና ስልት ሊያደባያቸው ይገባል። ጥሩ ምሳሌዎች በራሳችንም ተመክሮ ሆነ በሌሎች ህዝቦች ተመክሮ የሚታይ ነው። ቢቀርም አለ የደቡብ አፍሪካን ጸረ አፓርታይድ ታጋይ ክሪስ ሃኒን በጭቤ ወቅቱ የገደለውን ዘረኛ ነጭ ከእስር በምህረት ሊለቅ መንግስት ሲቃጣ እስረኞች በጭቤ ወቅተው በእስር አስቀርተውታል። ኢልአማን በበኩሉ የተሰዉ የማህበር መሪዎችን ተበቅሏል። ምላሻቸው መሆን ያለበት ግን አድማውን በማስፋፋት በማጠናከር ነው። በየካቲት አስተማሪዎች ሴክተር ሪቪው የተባለውን ተቃውመው የጀመሩት አድማና በንግሌ ቦረና ያመጹት ወታደሮች ለሌሎች አርአያ ሆኖ አብዮቱን ቀስቀሶ ለአሴው አገዛዝ ውድቀት ምክንያት ሆኗል። ዛሬ በኢትዮጵያ ምልአተ ህዝቡ ሊያድም የሚነሳበት በርካታና ዋና ጥያቄዎች አሉ። በመሰረቱ ዘረኝነትና አገዛዙ ይወገድ የሚለው እንዳለ ሆኖ ላባደሩ፣ አርሶ አደሩ፣ አስተማሪው፣ ተማሪው፣ የቢሮ ሰራተኛው፣ የተቋሞች ሰራተኛው፣ የሚበደለው ጭቁን ወታደርና ሴቱ፣ ለፍጅት ነጋጠባም ይደረገው ሥራ አጡ ወዘተ በየፊናው ሊነሳ የሚገፋፋው በርካታ በደልና መከራ አለ። የሀገርን አንድነት ጠብቆ ከጥፋት ማዳን ዋናውም ነው። ኑሮ እየናረ ባለበት ገዢዎች እየተንደላቀቁ ላቡን የሚያፈሰው ህዝብ ቅንጣትም የደሞዝ ጭማሪ ሳያገኝ ቻለው ተሰቃይ እየተባለ ያለበት ሁኔታ በአስቸኳይ ማክተም ያለበት ነው። አድማ የግድ ነው። ሌላውን የትግል ስልት ሊያጅብ ሊያጠናክር ይጠበቃል። የሰርቶ አደሩ ህዝብ ታሪክ ሰሪ አገራዳይ ሚና መታያውም ዛሬ ነው። የሥራ ማቆም አድማ ይከሰት ይፋፋም ይጠናከር። ከትግል ደከም ከወድ ቀደም መሆኑ ያብቃ። የካቲት 66ን በአግባቡ እንድገም። ድል ለኢትዮጵያ ህዝብ አመጽና የተቃውሞ ትግል። የህዝብ አንድነት ይጠን የሚፈታ ከተማ አዋጅ ቢነግሩት አይሰማ ሳይነገረው ቀርቶ አይደለም ገና ለስልጣን ፈረንጆቹ ሲያጽፍ ጀምሮ መፍትሄው ሁሉን አቀፍ ወይም ሰፊ የሽግግር ነው ወሳኝ ህዝብ እንጂ ጓዳ ዘግተው የሚመሳጠሩብን ጠባቦች ሊሆኑ አይችሉም ተብሎም ነበር ግብዝነቱንም ከመጀመሪያው ስላሳየ ኃይል የህዝብ ነው እንጠራት በል ተብሎም ተመክሮ ነበር መክሊሰማ የልጅ ልጅ አስፈጅ ነውና ወያኔ የወለደው ምን ቢጠመቅ አውሬነቱ አይለቀውም ብለን ነበር አላይም ያለን ሰው እጁን ፈልቅቆ አይኑን ገልጦ ይቢሉትም አይ ነውና ኮሎኔሉና ጭፍሮቹ የዘረኞችን መንጋ ከያቅጣጫው ሲጠሩና ሲሰበስቡ ይሁሉ አድሮ ለራሳቸውም የማይበጅ መሆኑን ነግረናቸውም ነበር አልሰሙንም ስልጣንና የፈረንጅ አረቡ ድጋፍ አይነ ህሊናቸውን ጭራሽ አውሮት ነበር እኔው ነኝ የማሻግራችሁ ብለው ሲታበዩ ሳይፈሩ ሳይቸሩ ቁርጡን ነግረውን ነበር እኛ ግን የነገሩንን ከመስማት ይልቅ አጉል ተስፋና ከንቱ ምኞትን መጭ ማለቱን መረጥንና ይኸው አራት ዓመት በላይ ከመወያኔን ሆነው ጨፈሩብን አገራችንን አመሰቃቀሏት ደም እንደ ጎርፍ አፈሰሱ ባለም ፊት ለካስ እንዲህ ሰው በላውሬዎች ናቸው አሰኙን አውቆየተኛ ቢጠሩትም አይሰማነውና ዘረኛ አገዛዝ ቢመከር ቢነገር አልሰማ አልታረም ብሎ እነሆ ኢትዮጵያን የፍጅት የመከራ ምድር ምሳሌ አድርጓት የነገሮች ቅጥ አምባሩም ጠፍቶ ዝንጀሮን ወደ ባህር አሳን ወደ ተራራ ሆኖበት ሲንፈራገጥ እየታየ ነው ለሞኝ ሰው ሰኔ በጋው መስከረም ክረምቱ ነውና ዘረኞቹ ትግልን አፍነው የነበረውን በጭካኔ ሊቀጥሉ ለስልጣን ሲበቁ ቀን ወጣልን ብለው የፈነደቁ መሐይሞች ብቻ ሳይሆኑ እንዲያውም ምሁሩ ዶክተር ፕሮፌሰር ተብዮቹ ናቸው ለዘረኞች አጨብጭበዋል አገር ወዳዶችን ነቅፈዋል ጆሮ ህሊናቸውን ደፍነዋል ለኮሎኔሉ ቅኔ ይዘረፍለት እስከ ማለትም ደርሰዋል አፈጩቤው ኮሎኔልም ግብዝነቱ ጣራ አልፎ ሁሉን አዋቂ ሁሉን ከሃሊ ከኔም በላይ የለ ብሎ ጥራዝ ነጠቅነቱን የውቀት እውቀት ሊል ህዝብ ላይ ሊጭን ተንደፋደፈ ዛሬም ከተመክሮ ተምሮ እብደቱ አልተወውም ራበን ሲሉ ኬክ አይበሉም እንዴ አለች እንደተባለችው የፈረንሳይ ንግሥት በቀን ሶስቴ መወጠቅ ለጤና ጥሩ አይደለም አይበጅም እያሉን ነው የነሱ ምቾትና ቦርጭ ግን ከእዩኝ እዩኝ በልጦ በአደባባይ ይሸተሩብናል የኢትዮጵያ ህዝብ ግን ከድጡ ወደ ማጡ ሆኖበት በተደጋጋሚ በወለጋ እንዳየነው የተረደ ሕፃን ልጁን ለመቅበር እንኳ እድል አላገኘም እነሱ ግን ትላንት ከትላንት ወዲያ አማራና ክርስቲያንን በሚንጫ ብለው ፍላጎታቸውን እምነታቸውን ገልጠው ነግረውን ነበር የኦሮሞ እስላሚያ መሪ የነበረው ደም ያሳበደው ጃራ መርሃ ግብሩና የተቀደሰ ዓላማው አማራና ክርስቲያን ያለውን መፍጀት ሶማሌንም መጨረስ ነበር ባለሜንጫዎቹ አሜሪካ ድረስ ሄደው ተማርን ቢሉም ከባሌ ዘረኛ ይራቀ የተለየ አመለካከት ሊኖራቸው ሳይችል ቀርቶ ሲወርድ ሲዋረድ የወረሱት ዘረኝነትና ህዝብን በብሔር ሃይማኖት ለይቶ መፍጀት ብቻ ነው ጊዜ ካልተማሩበት ተራ ቁጥር ብቻ ነው ካለፉት ካልተማር ካልተሻሻል ባንፈነጠር ይመረጣል ኮሎኔሉና ጭፍሮቹ አዘጋጅተውልን ያለው እድገት ሳይሆን መቆርቆዝና የኋልዮሽ ጉዞን ማረድ መፍጀትንም ከቻሉም አማራን እንደ ህዝብ መፍጀትን ነው ታሪክን በቀና ስንመረምር ብዙሃኑ አማራ ልዩ ነህ ገዢ ነህ ተብሎ ልዩ ጥቅመን አላገኘም ወያኔ አማራው ተረፍ መረፍ ፍርፋሪ አግኝቶ ተጠቅሟል ሲል የተደመጠው የመሐይም ዘረኛ ጩኸት ብቻ ሆኖ ነው የቀረው አማራው የብዙሃኑን መከራና ግፍ ተጋርቶ አብሮ ስለፎከተና ፍዳ ስላየ ልዩ ተጠቃሚ ተብሎ ሊወሰድ የሚችል አይደለም ያለ ቦታው የመጣ ቀናት መዘዙ ብዙ ነው እንደ ብዙሃኑ ለአማራው ሰፊ ህዝብ ሊታዘንለት ይገባል አልን እንጂ ወያኔ ሲል እንደቆየው ገዢ መደብ ነው ብሎ ሊወቅሱት መቃጣት ፍጹም መሐይምነት ነው ይህን መረዳት ተስኗቸው ስርዓትና ህዝብን አደባልቀው ህዝብን በጅምላ የሚያወግዙ በተለይም ተማርን ራሳችንም አማራነን ባዮች ውጉዝ ተማሪዎች ቢባሉ ሲያንሳቸው ነው አባት እናት የሰጧቸውን ስም ቀይረው ፈረንጅነን የሚሉ ከንቶች ነገሩ ሁሉ ተደባልቆባቸው መልሰው ራሳቸውን ቢያወግዙ ልናዝንላቸው ይገባል። ኢትዮጵያዊነት ደሃብን ሆነም የሚያኮራ ማንነት እንጂ የሚያሳፍር ገጽታ አልነበረም። ዘረኞች ታሪካችንን እያበላሹት እንጂ ኦሮሚያ እናታችን ስልጣንን መልሰን አገኘን ብሎ ተማሪዎችን ካልዘመሩ የሚሉ ጉዶች መጡብን እንጂ ሰንደቅ ዓላማን በቡትቶ የቡድን ባንዲራ ሊተኩብን የሚዳዱ ዘረኞች መጡብን እንጂ ጊዜ ያገኘ ቀን እንደሚባለው ለዘረኞቹ በመደናገር ሆነ በቸልታ ጊዜ ከሰጠናቸው ዓለምንም ለከት ካየነው በከፋ ሊጨፍሩብን ተዘጋጅተዋል። በእንጭጩ ለማለት ጊዜ ያለፈብን ቢመስልም አሁንም ባጭር ልንቀጫቸው ጊዜ ያለንና በጋራና ቆራት ትግልንና ደባያቸው መነሳት ይተበቀብናል። የፋኖ መንፈስ አገር አቀፍ ሆኖ ሁሉንም ያንቃ ያነሳሳ ያጣግል። ድል ለኢትዮጵያ ሕዝብ አገር አደን ትግል እናታችን ውድ አገራችን ኢትዮጵያ ብቻ ናት። ዘረኞችና ጠባቦች ይፈጁናል ይበትኑናል ወንጀለኞች ይዘርፉናል ያደህዩናል። ኢትዮጵያ ሀገራችን ዛሬ ለደረሰችበት ዘርፈ ብዙ ቀውሶች ጥንስሱ 1967 ዓመተ ምህረት በደደቢት በረሃ በወያኔ የተጠነሰሰና የተጀመረ መሆኑን ለኢትዮጵያ ሕዝብ መናገር ለቀባሪው አረጁት እንዲሉት አይነት መሆኑ ይስማኛል። ወያኔ ኢትዮጵያን ከመድረገጽ ለማጥፋት ከውጭ ጣራቶቻችንና ከሀገር ውስጥ ከፈለፈላቸውም ሳይያዎቹ ጋር ያላደረገው ጥረት አልነበረም። እርግጥ ነው ወያኔ በእቅዱ የወጠነውን እና ያለመውን እስከመጨረሻው ሳይሄድበት ወደ መቀሌ እንዲፈረጥ ተደርጓል። ከዚያም በአማራውና አፋሩ ህዝብ ላይ ተከታታይና ዘግናኝ ወረራዎችን ፈጽሟል። ከዛሬ ላይ ሆኖ ወያኔ አበቃለት ከመቃብሩ ተከተተ ዳግም ላይነሳ ተቀበረ ወዘተ የሚሉ አዘናጊ ቀረጥቶች በግሌ አይስማሙኝም። እርግጥ ነው አቅሙ ተዳክሟል እንደነበረው ከነሙሉ አቅሙ አይደለም። ወያኔ በኢትዮጵያና ህዝቧ ላይ ጊዜውን ከመጠበቅ ያለፈ ዝምታን ይመርጣል ወይም እጁን ሰብስቦ ይቀመጣል ማለት ስህተት ነው። ሴራ መጎንጎኑን አይተውም። የወያኔ ሞትና ውድቀት ሊፋጠንና ሊያከትም የሚችለው የትግራይ ህዝብ ኢትዮጵያንና የኢትዮጵያን ህዝብ እመርጣለሁ፣ ደስታዬም ሆነ ሀዘኔ ድህነቴም ሆነ ብልጽግናዬ ከኢትዮጵያ ህዝብ ጋር ብቻ ነው ምርጫው ሲሆንና ትግሉን ከኢትዮጵያ ህዝብ ጋር ሲያስተባብር ብቻ ነው። በተግባር ከኢትዮጵያ ህዝብ ጋር ሲሰለፍ ብቻ ነው። ይህ ተግባር ደግሞ በትግራይ ህዝብ ብቻ የሚፈጸም ሳይሆን ሌሎች ኢትዮጵያውያንም በዚህ መርህ ተገዥ ሆነው አይዟችሁ ከጎናችሁ ነን ወያኔና እኩይ አስተሳሰቡ የመላው ኢትዮጵያውያን የጋራ ጣላታችን በሚል የተቀደሰ ሐሳብ መቅረብና መማማር ይገባል። በሌላ በኩል ወያኔን ጣላት ብለን سنታገል ወያኔን سنጣላ የትላንቱን በአዴን የዛሬውን አዴፓ ወይም የትላንቱን ኦዴድ የዛሬውን ኦዴፓ ወይም አምሳያዎቻቸው የሆኑና በርካታ የዳቦ ስም ያላቸው ኦነግ ኦነግ ሸኔ ኦፌኮን ወደናቅፈን ወይም መርጠን ወይም ይሻላሉ ብለን ሊሆን እንደማይችል የኢትዮጵያ ህዝብ ሁሉ ባንክሮ ሊረዳውና ከደምዳሜ ሊደርስበት የሚገባው እውነት ነው። ወያኔ ኢህአዴግ ኦዴፓ ብልጽግና ስልቻ ቀልቀሎ ቀልቀሎ ስልቻ ናቸው። ሁሉም ዘረኞች ጸረ ኢትዮጵያና ጸረ ኢትዮጵያውያን ናቸው። ሰላማችንን የሚያርቁ የዘመናት ጥያቄያችን የሆነውን ዴሞክራሲና የዴሞክራሲ ባህል የማያውቁ ወንጀለኞችና ከሃዲዎች ናቸው። ያንድ ሳንቲም ሁለት ገጽታዎች ናቸው። ትላንት አንኖሌን ያቆሙ በርካቶች ላይ የዘርፍጅት የፈጸሙ የኦህዴድ ገዢዎች እንዲሁም የአማራውን ህዝብ ለወያኔ ባርነት ያመቻቹና ያስፈጸሙ የባዕዴን ገዢዎች ዛሬ ለኮሎኔል አገዛዝ አማካሪና ገዢዎች ሆነው ያገለገሉ ናቸው። በወንጀላቸውማ ማን ጠይቋቸው? ከጎደፈ የደም እጃቸው ዛሬም በደም እያጨቀዩን ነው። ወያኔ ወደ መቀሌ ከአራት አመታት በፊት ሲፈረጥጥ ኮሎኔሉ ወደ ስልጣን ብቅ ያለው እሱም ከነወንጀሉ ሌሎች ወንጀለኞችንና በህግ መጠየቅ ያለባቸውን አግበስብሶ ነው ሲባል ማንስ ሰምቶ ማንስ አድምጦ? እነዚህን እውነተኛ ቁም ነገሮች ሲነገራቸው አብይ አብይ ብለው ከጣራ የሰቀሉት ከዛሬ ላይ ሆነው ምን ይስማቸው ይሆን ለሚለው ጥያቄ ወደ ራሴ ስመልሰው ለመገመት ያስቸግረኛል። ኮሎኔሉ ለወያኔ አላማ የተንበረከከ መሆኑን ገሃድ አውጥቷል። ከወያኔ የበለጠ እንደሆን እንጂ ጸረ ኢትዮጵያና ጸረ አማራነቱ አለም ይባል አይደለም። የፖለቲካ ጅላጅልነቱንም ከአደባባይ አውጥቶ ያሰጣ ማፈሪያ ነው። ኮሎኔሉ አራት አመታትን ቀርቶ በውክልና ለአንድ ሳምንት በስልጣን መቆየት ያለበት አይደለም። ትላንትን ከትላንትና ላይ ሆኖ በሚገባ ለመረዳትና አለማስተዋስ ስህተት የመሆኑን ያህል ስለዛሬውና ነገው ያገር ጉዳይ በሚገባ አለማሰብና ለመጨነቅ ደግሞ የበለጠ ጎጂ ነው። እናም ዛሬ ከወያኔና ብልጽግና እንዲሁም ተባባሪዎቻቸው ጋር በሚደረግ ትግል ላይ እንደ 2010 ዓመተ ምህረቱ የሚቀለድበት ጉዳይ አይደለም። የነሱ ህገ መንግስት ተብዬ የኢትዮጵያንና ህዝቧን ህልውና ለማስጠበቅ የሚጠራ ወይም የሚደራደሩበት ጉዳይ አይደለም። ወያኔ ኦዴፓ አዴፓ ኦነግ ወይም ኦፌኮ ዛሬም ከስህተታቸው የሚማሩ አይደሉም። ዛሬም ከተጠናወታቸው እና ከበረዛቸው ውሸትና የውሸት ትርክት የሚላቀቁ አይደሉም። እየባሰባቸው ሄደ እንጂ እነዚህ ዘረኛ ቡድኖች ሰላም ፈላጊዎች ነን ቢሉም ግብራቸውና አላማቸው የሰላም ሰዎች ናቸው አይላቸውም። የፖለቲካም ሆነ የትግል መርህ የላቸውም። ቢኖራቸውም ማኖሮ በአለማችን ላይ ወጉዝ ከማሪዮስ የተባለ የዘርፍጅትን በንጹሃን ላይ ባልፈጸሙ ነበር። እነሱ የፈጸሙትን የዘርፍጅት ተፈጸመብን ብለው ባልዋሹ ነበር። ፍትህ ነጻነትና እኩልነትን ባፋቸው ቢለፈልፉትም የተግባራዊ ክንውኖቻቸው ጸሮች ናቸው። ወያኔዎችም ሆኑ እነ ኦነግ ፋኖ ድንበር ጥሶ ገባ ቢሉም ውሸት ነው። እንደ እውነቱ ከሆነማ አቅሙ ካለ ለግፉአን መድረስ ተገቢም ትክክለም ነው። ለፍትህ መድረስ የነበረና ያለ ነው። ጭወታቸው ሁሉ አያጅቦ ሳታመሃኝ ብላኝ እንዲሉት አይነት ነው። ፋኖ ወለጋ ገባ ተራራም ያክል ውሸት ነው። የሁሉም ዘረኞች ጠባቦች ቅዠት ኢትዮጵያ የምትባለው ትልቅ አገርን ከሶስትና አራት ቦታ ተሰነጣጥቃና ተበጣጥሳ ማየት ነው። እውን ይሳካላቸው ይሆን ወይስ ቅዠት ሆኖ ይቀራል? ታሪክና ሀቅ ወደፊት ቁልጭ አድርጎ የሚያሳየን ይሆናል። እነዚህ ዘረኞችና ጠባቦች ቅዠታቸው እውን ይሆንላቸው ዘንድ የአራት ኪሎን ቤተ መንግስት በማዕከልነት ያገለግል ዘንድ ከማዕከል ወደ አራቱም አቅጣጫዎች የመንግስታዊ ሽብር መረቦች እንደተዘረጉ የሚያረጋግጡ ፍንጮች ታይተዋል። ለዚህ ደግሞ ከሹመኞቹ እስከ አማካሪ ተብዮቹ ድረስ ያሉትን እንዳንጠራጠር የሚከለክለን ነገር የለም። ሹመኞቹ አንድ አይነት ላባባላቸው ወፎች የሚመሰሉ መሆናቸው እንደተጠበቀ ሆኖ አማካሪ ተብዮቹ ከፊሎቹ ከኦነግ መስራቾች ይመዘዛሉ፣ ከፊሎቹ ደግሞ ጠቅም እንጂ ኢትዮጵያና ዜጎቿ ደንታ የማይሰጧቸው ሆነው ይገኛሉ። ሌሎቹም አመለካከታቸው ከወዴት ይመዘዛል ቢባሉ አባታችን ወያኔ ነው ባዮች ናቸው። የኢትዮጵያ ህዝብ ኢትዮጵያ ሀገራችን ዛሬ መንግስትና ህግ አልባ አገር ነች ከሚል ድምዳሜ ያደረሰው ከምንም በመነሳት አይደለም፣ ከተጨባጩ እውነት በመነሳት እንጂ። ኮሎኔሉንና በዙሪያው ያሉትን ተሿሚዎች እንዲሁም ከጠቅላይ ሚኒስትሩ እስከ ታችኛው ቀበሌ ድረስ የተሾሙትን ዜጎች ሰብእና፣ እውቀት፣ ታማኝነት፣ ልምድና የፖለቲካ ብስለት አቋማቸውን ባንክሮ ከገመገመ በኋላ ነው። ተነግረው ከማያልቁት በርካታ የኮሎኔሉ ዚቆች ውስጥ ጥቂቶቹን ለአስረጅነት ማንሳት ይቻላል። ሀ ምንዝሮች ማንን ይመስላሉ ሲባል ምላሹ መሪያቸውን የሚል መሆኑ ኢትዮጵያዊ ይትባላችን ነው። ኢትዮጵያን ዛሬ ሙስና፣ ዝርፊያ፣ ምልጃ የተባለ በሽታ ሊያጠፋት ተዳርሷል። ማንኛውም በመንግስታዊ ተቋም ያለ ሹመኛ ለሚሰጠው ህዝባዊ አገልግሎት አቅምን ያላገናዘበ ምልጃና ጉቦ መጠየቅና መቀበል ወይም መዝረፍ እንደ ነውር የማይታይባት አገር ከሆነች ከራርማለች። የጸያፍ ተግባር ደግሞ በቀጥታ ከጠቅላይ ሚኒስትሩና ጀሌዎቹ የተወረሰና ያደገ ጎጂ ባህል መሆኑ አይካድም። ኮሎኔሉ በምክር ቤት አባላት ፊት ለምኝና ተበድሬ በመጣሁት ብር እናንተ ምን አገባችሁ ሲላቸው ፋይናችን ተመልክተናል። ታዲያ ማንስ ተጠየቃለው? ማንስ ትክክል አይደለም አለው? ኮሎኔሉ ከመንግስት ካዝና ለሚዘርፋቸውና ወደ ኦሮሚያ ባንኮች ካዝናዎች ገቢ ለሚያደርጋቸው የትየሌሌ የገንዘብ መጠን ማንስ ተጠያቂ ያደረገው? ታዲያ ምንዝሮች የአገር ሀብትን እንደ ነቀዝ ቢበሉትና ህዝብን ቢዘርፉት ተጠያቂው ማን ነው ቢባል ምናሹ ማንም የሚል ይሆናል። ለኮሎኔሉን የፖለቲካ ድንቁርናው ልክ ያሻውን ያናግረዋል፣ የፈለገውን ያስጓራዋል፣ ለስልጣኑ እስከሆነ ድረስ የማይከድበትን ጎዳና ሁሉ ያስኩዘዋል፣ የማይባለውን ሁሉ ያስጮኸዋል። የምን ሽግግር ነው? እኔ ያሻግራቸዋለሁ እንጂን ለአስረጅነት ማንሳት ይቻላል። ይህ የኢትዮጵያን ህዝብ የረጅም ዘመን ጥያቄን የደፈጠጠ ብቻ ሳይሆን የኢትዮጵያን የፖለቲካ ታሪክና የአገሪቱን ተጨባጭ ሁኔታ ያላገናዘበና ጨቅላ አስተሳሰብ በመሆኑ በታሪክ ሲዘከር ይኖራል። እርግጥ ነው እኛ ወደምንፈልገው ሽግግር ስርዓት ባያሻግረንም እሱ ወደሚፈልገው ሌላኛው አዘቅት አሸጋግሮናል፣ ወደ ወርተረኝነት አሸጋግሮናል፣ ኢኮኖሚውን ወደ ጥቂት ወርተረኛ ባለሀብቶች አሸጋግሮታል። ኢትዮጵያንና ልጆቿን ወደሚኮሩበት ሳይሆን ወደሚያፍሩበት አዘቅት አሸጋግሯቸዋል። በኢትዮጵያዊነታችን ከምንኮራበት ባለአገርነት ወደምናፍርበት ኦሮሞማ ኢትዮጵያዊነት አሸጋግሮናል። ከድህነት ወደ ሌላኛው የድህነት ጠርዝ አስፈንጥሮናል። ከመፈቃቀር ወደ መጠላላቱ ገፍትሮናል። እንዲያው በደፈናው ምን ያልተደረግነው ነገር አለ ብሎ ገታ ማድረጉ ይበጃል። ሐመሩሃ አምባገነንና ዘረኛ አገዛዞች ወንጀል መናገርን ያስደፍራቸዋል። ኮሎኔሉ ንጹሃን ዜጎች በወለጋ፣ በደራ፣ በመተከል ወዘተ ሲያልቁ መንግስት ለምን የህግ ከለላና ጥበቃ አልሰጠም ተብሎ ከምክር ቤት ለቀረበለት ጥያቄ እኔ ጠቅላይ ሚኒስትር እንጂ ሚሊሻ አይደለሁም ያለው እኮ ህግ ቢኖር ወደ ዘብጥያ የሚያስወርደው ነበር። ከዚህ በተጨማሪም በአዲስ አበባ ከተማ ተማሪዎች የኦነግን ሰንደቅ ዓላማ ለምን በግዳጅ ሰቀሉ ይባላሉ? የማያውቁትን የኦሮሚያ ተብዬ መዝሙርንስ ለምን እንዲዘምሩ ይገደዳሉ? ይህ ድርጊት ሁከት አነሳሽ አይባልምን የሚል ጥያቄ ከምክር ቤት ሲነሳለት ከሁኔታው ጋር ምንም ግንኙነት የሌለውን በአዲስ አበባ ላይ በርካታ ኦሮሞ ጠሊታ ህዝብ አለ ብሎ መናገሩስ ከሩዋንዳው ኢንተርሃሙዌ አዋጅ በምን ይለያል? መ ከሰሞኑ አንድ ጉድ ያስባለን የኢትዮጵያ ሰብአዊ መብት ጠባቂው ድርጅት ስለ ወለጋው ጭፍጨፋ ያቀረበውን ሪፖርት እንመልከት። በወለጋ በተካሄደው የዘር ፍጅት ተጠያቂዎቹ የኦነግ ሸኔና የአማራ አክራሪ ፋኖች ናቸው ሲል ሪፖርቱን አስደመጠን። የኦህዴድ ልዩ ኃይልን ከተጠያቂነት ነጻ አረገው። የኢትዮጵያ ህዝብ ከዚህ አንድ ትልቅ መውሰድ አለበት እላለሁ። በአገራችን ያሉ ሲቪክና መንግስታዊ ተቋማት ሳይቀሩ በምዕራባውያን የሚደጎሙ የሚደገፉ የሚመከሩና የሚመሩ መሆናቸውን ያለመረዳት ስህተት አለብን። በማይካድራው የዘር ፍጅት አምነስቲ ኢንተርናሽናልና ሂዩማን ራይትስ ዋች ጨፍጫፊው ወያኔን ተጨፍጫፊው አማራን ጨፍጫፊ አድርገው በጥምር እንደዘገቡት እናስታውሳለን። በወቅቱ ከዚህ ሪፖርት ጀርባ እነ አሜሪካና እንግሊዝ የመሳሰሉት ከጀርባ የነበሩ መሆናቸውን ያለመረዳት ችግር እንደነበር አስታውሳለሁ። እነዚህ ድርጅቶች ይህንን ያደረጉበት ምክንያት ለነዚህ አገራት ፖለቲካዊና ኢኮኖሚያዊ ጠቀመታ ሲባል መሆኑን መዘንጋት የለብንም። የኢትዮጵያው ሰብአዊ መብት ተሟጋች የተባለውም ከኢትዮጵያ መንግስትና ደጋፊዎች ጥቅም ውጪ ይሆናል ተብሎ አይጠበቅም። ከስርዓት ሰራሽ የወንጀል ተግባር ጎን ለጎን የዘመኑ የዘር ወንፊት የተሻሉ የሚባሉ ጭንቅላቶችን እየገፈተረ ደናቁርትን ያሰባሰበው አገዛዝ የዘራውን በማጨር ላይ ይገኛል። በአገሪቱ የተሻሉ የሚባሉ ወጣት ጭንቅላቶች ከስራ ድል በመገፍተራቸው ለህልውና ሲሉ ያላቸውን ዕውቀት ሁሉ ለወንጀልና ስርቆች ተግባራት እየተጠቀሙ መሆናቸውን የሚጠቁሙ ፍንጮች ይስተዋላሉ። በአገዛዙ ሌባ በሚባሉት ቡድኖችና ወንጀል መከላከል በሚባሉት ቡድኖች መካከል ሰፊ የዕውቀት ልዩነት በመኖሩ መከታተል እንኳን እንዳልቻሉ ለቦታው ቅርበት ያላቸው ሰዎች ምስክርነታቸውን ይሰጣሉ። ይህ ብቻ አይደለም፣ በየዓመቱ የሥርዓቱን ቁጥር የሚከላከለው የወጣት ቁጥር ከፍተኛ ነው። ይህ ያገዛዙን ትኩረት ያጣ ሥርዓት ቁጥር ተጽዕኖውን እንደዚህ ብሎ ማስቀመጥ ቢከብድም ውጤቱ ግን ጥሩ እንደማይሆን ለመናገር አያስቸግርም። ኢትዮጵያ ሀገራችን እጅግ ቅጥ ባጣ ፖለቲካና ኢኮኖሚ ሥርዓት ውስጥ የገባችበት ጊዜ እንደ ኮሎኔሉ አገዛዝ ዘመን ያለ አለ ማለት ያስቸግራል። የአገዛዙ አወቃቀር ከላይ እስከ ታች ወንጀለኛ ነው። የፍርድ ቤት ውሳኔ በፖሊስ ይሻራል። ካለ ፍርድ ቤት ትዕዛዝ ፖሊስ ማድረግ የሚሳነው ነገር በዛሬዋ ኢትዮጵያ ምድር ምንም የለም። ፍርድ ቤት የዋስትና መብት የሰጠውን ተከሳሽ በፖሊስ መነፈግና መነጠቅም አዲስ አይደለም። የአገሪቱን ሀብት ከወርተረኛ ባለሀብቶችና ባለጊዜዎች ዝርፊያ የሚታደግ ሕግ የለም። አገዛዙ በአገሪቱ ሀብት ወርተረኛ ባለሀብቶችን ሲፈጥርበት ጠያቂና ከልካይ የለበትም። ዛሬ እኮ በኢትዮጵያ ምድር ባለሀብቱ በቤቱ ውስጥ እንዳለ ዘራፊዎች ቤቱን በላዩ ላይ ሸጠው በሚሊዮን የሚቆጠር ገንዘብ ከሚለዋወጡበት ደረጃ ላይ ተደርሷል። ወያኔ፣ ኦነግ፣ ኦህዴድ፣ ብአዴን፣ ኦፌኮ ስማቸውን ቢቀያየሩም ኢትዮጵያንና ሕዝቧን ወደ መቀመቅ ከመገፍተር አልታቀቡም። ትላንትናም ያው ዛሬም ያው ናቸው። አድሮ ቃሪያ እንዲሉት እንዲያውም ቅራኔውን ወደ ሕዝብ ለሕዝብ እንዲሸጋገር ተግተው እየሰሩ ናቸው። በኢትዮጵያ ሀገራችንና ልጆቿ ላይ በጠባቦችና ዘረኞች እየወረደ ያለውን የመከራ ዶፍ በተባበረ ትግል በቃ ካላልነው የሚቆም አይደለም፣ ቀጣይ ይሆናል እንጂ። ዘረኞችና ጠባቦች ይፈጁናል፣ ይበትኑናል፣ ወንጀለኞች ይዘርፉናል፣ ያደኸዩናል። ይህ የማያቋርጥ ዕጣ ፈንታችን ሊሆን እንደሚችል መጠራጠር አይገባም። ከነሱ ከዚህ የተለየ መልካም ነገር አይጠበቅም። የቱንም ያህል ህዝባዊ ትግሉ ቢመር ቢጎመዝዝ ሕይወትን ለአገርና ለወገን ሰጥቶ አገርና ወገን ከጥፋት ከማዳን የተሻለና የተቀደሰ የሚባል ምርጫ አይኖርም። ኮሎኔሉ ከነ ግሳንግሱ በአስቸኳይ ይወገድ። ገዳዮችና ወንጀለኞች ለፍርድ ይቅረቡ። መዋቅራዊ ጭፍጨፋ ይቁም።